ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ክፍል 7 የኩኔታ ካለፈ ከጥቂት ሳምንታት በኋላ ደርግ እርስ በርሱ መፋጠጥ ይጀምርና ጥቂት የበጋ አባላት የተጣለባቸውን የአገር መምራት ኃላፊነት ዘንግተው ቁማር ሲጫወቱ በመገኘታቸው ከደርግ አባልነታቸው ተሰርዘው ታስረዋል የሚል መግለጫ በደርግ ይሰጥና ያ የአራተኛ ክፍለ ጦር እስር ቤትን ባምቢስ ነው ብሎ የተቸ የደርግ አባል በቁማርተኞቹ መካከል አንዱ ኑሮ እንዲታሰር ታጅቦ ወደ አራተኛ ክፍለ ጦር እስር ቤት ይላካል። የሚያስደንቀው ነገር ደግሞ ካሉት ሁሉ የእስር ክፍሎች መካከል እዚያችው የእብሪት አስተያየቱን የሰጠባት ክፍል መመደቡ ነበር። ልክ እግሩ እስር ክፍሉ ሲገባ ያ ሁሉ በዚያ በተፋን ነጋገሩ ሲበሳጭ የነበረ እስረኛ አንድ ላይ አጨብጭቦ እንኳን ወደ ባምቢስ ደህና መጣ ብሎ ከተሳለቀበት በኋላ ጊዜው አመሻሽ ላይ ስለነበረና ቤተሰቡም መታሰሩን አልሰማ ስለነበረና የሚያነጥፈው ፍራሽም ሆነ ከላይ የሚደረበው የብርድ ልብስ ስላልመጣለት አንድም እስረኛ ሊረዳው ፈቃደኛ ሳይሆን በመቅረቱ መሬት ባዶ ሲሚንቶ ላይ አማውን ራስ አድርጎ ኮቱን እንደ ብርድ ልብስ ለብሶ ማደሩንና በዚያ እስር ክፍል ባሳለፈው የእስራት ዘመኑ ሙሉ መጠሪያ ስሙ ባምቢስ እንደነበረ እዚያው ታስሮ የነበር አንድ ዘመዴ አጫውቶኛል። እስረኞች የሚጠሉትን ያህል ከወደዱ ደግሞ በዚያችው ባለቻቸው ትንሽ ነገር እንኳ እንዴት እንደሚያስተናግዱና እንደሚንከባከቡ ሌላው የሚገርመኝ ነገር ነበር። በአንድ ወቅት አንድ ወር ባልሞላ ጊዜ ውስጥ ሁለት የአየር ኃይል መኮንኖች ታስረው መጥተው ያየሁት ንጽጽር ጥሩ ትምህርት ነበር። መቼም ደርግ ከወዳጁ አይከርም። በአንድ ወቅት በጣም ቅርብ ሆነው ሲሰሩ የነበሩ አንድ ቀን ወለፍ ሲያደርገው ይዞርባቸውና የሰሩትንም ያልሰሩትንም ወንጀል ለጥፎባቸውና አዋርዶ ለቃቅሞ እስር ቤት መላኩ የማይቀር ክስተት ነበር። ታዲያ ባልዛኛው ያየሁት በውጭ በነጻነት ከደርግ ጋር አብረው በነበሩበት ዘመን የእንጀራ ወይም የሥራ አላፊነት ጉዳይ ሆኖባቸው ሳይሆን እንወደድ ብለው የደርግን ማሞካሸት እናገኛለን ብለው ስልጣናቸውን ከመጠኑ በላይ አሳልፈው ሰው ሲበድሉ ሲያጉላሉና ሲያሰቃዩ የነበሩ ሰዎችና ሌላ ምርጫ አጥተውና ሥራቸው ሆኖባቸው በአግባቡ ሲሰሩ የነበሩ ሰዎች የመታሰር አጋጣሚ ደርሶባቸው እስር ቤት ሲገቡ እስረኛው ስለማንነታቸው የሚያውቅ ከሆነ አቀባበሉ እንደ ሰውየው ሁኔታ የተለያየ ይሆናል። በአንድ ወቅት አንድ የአየር ኃይል የሄሊኮፕተር ፓይለት የነበረ ሻለቃ ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ሻለቃው እንብዛም የፖለቲካ ሰው አልነበረም። ጫታና በመጠጥ መዝናናት የሚወድ አይነት ስለነበር አንድ ቀን እንደዚሁ ትንሽ ፍጥጥ ሲል ብሶቱ ሁሉ ይገነፍልበትና ታላቁን ደርግ እዚያው ባንኮኒ ላይ እያጠለጠለ ይዳፈራል። እዚያው መጠጥ ቤት ብርጭቆውን ፍጥጥ እያለ ማን ምን ይልና ወሬ አግኝቻን ጠልጥዬ እሄድ ይሆን ብሎ ጆሮውን ጥሎ ይጠባበቅ የነበረ ወሬ ራበው መንጠቆ ሰላይ ያቺኑ የሰማትን ጨማምሮና አጋኖ ሪፖርት ያቀርብበትና ሻለቃ አገራ ማን ነው ብሎ መከታው ሊበርድለትም የዞረው ድምር ግን ራሱን እየፈለጠው በማግስቱ ወደ ስራው ሲገባ ላለው መንግስት የሚያሰጋና ጦሩን የሚያነሳሳ ንግግር ተናግራል ተብሎ ይታሰርና ወደ አራተኛ ክፍለ ጦር እስር ቤት ይላካል። መቼም አዲስ እስረኛ ሲመጣ ወሬው እንደተደደ እሳት ነው ወዲያው ካንዱ ክፍል ወደ ሌላው የሚደረሰውና እስረኛው ማን እንደሆነና በምን እንደታሰረ ሁሉም ክፍል አወቀው። ወዲያው የአየር ኃይል እስረኞች በማዕረጉ እንኳን ሳይሆን በስሙ እየጠሩ እንትና እኮ ታስሮ መጣ ሲሉ ሁሉም እንዴት እንዳዘነለትና እንደከበበው በጭራሽ አይረሳኝም። እሱም በጣም ተግባቢና ጨዋታ የሚያውቅ ሰው ስለነበረ ሁሉም ከቦት አንተ ደግሞ ምን አርጋቸው ነው የሚያስሩ እያለ ሲያዋክበው ምን አደርጋቸዋለሁ ያው ትንሽ ፍጥ ብዬ ነበር ምን እንዳልኩም አላስታውሰውም ብቻ ፖለቲካ ተናገርክ ብለው አመጡኝ። እኔማ ፖለቲካ ምን አውቃለሁ? ስለ ፖለቲካ ከሚጠይቁኝ ደብረዘይት ከተማ ውስጥ ላሉት ቡና ቤቶችና ስለተለያዩ የውስኪ አይነቶች ጥራት ቢጠይቁኝ የበለጠ አስረዳቸው ነበር እያለ ያስቀን ነበር። ከዚያማ መስተንግዶው የሚገርም ነበር። ግማሹ ያቺኑ ማታ ለራሱ ለዳቦ ማማጊያ አስተርፎ ያስቀመጣትን አንድ ኩባያ ሻይ ያመጣል። አንዳንዱ ደግሞ አንዳንድ እስረኞች ተፈተው ሲሄዱ የተውለትን ፍራሽ ከራሱ ፍራሽ ስር ዘርጥቶ አውጥቶ መኝታውን ያዘጋጅለታል። አንዳንዱ ደግሞ በቃ ራት ከኔ ጋር ነው የምትበላው ብሎ የተረፈው ይመስል ከዚያችው ራሱን ከማታጠገብ ራሱ ላይ ያካፍል ይጋብዛል። ብቻ ምን አለፋችሁ እንደዚሁ እንደተከበበና ስለ አየር ኃይል፣ ስለ አዲስ አበባ ከተማ፣ ስለ ደብረ ዘይት ቡና ቤቶች፣ ከአየር ኃይል ማ የት እንደደረሰ፣ ማን እንደሞተ፣ ማን እንደተሰደደ፣ ማን እንደተሾመ፣ ማን እንደተሻረ ያጫውተን የመኝታ ሰዓት ደርሶ ተኛን። ሻለቃውን ለየት ያለ ጥያቄ የጠየቀው ሰው ቢኖር አንድ የመሐንዲስ ወታደር ነበር። ይህ ወታደር ስለ እስረኛ በጣም ለየት ያለ አመለካከት ነበረው። እንደሱ አመለካከት እኛ እስረኞች ለብዙ ጊዜ አብረን የቆየንና ዘወትር የምንተያይና የምንገናኝ ስለሆነ አንዳችን በሌላው ላይ ያለውን ለውጥ ልናስተውል አንችልም። እንዲያውም አንዳንዶቻችን እዚህ እስር ቤት የምናደርገውን ነገር እውጭ ብናደርግ እብድ ነው ልንባል እንችላለን። እርስ በርሳችን ግን አንድ አይነት ሰዎች ስለሆን አንዳችን ለሌላው የምንሰጠው ምስክርነት ትክክል ላይሆን ይችላል ብሎ ስለሚያም መቼም አዲስ እስረኛ ወደ አራተኛ ክፍለ ጦር እስር ቤት የሚመጣው በስንት ጊዜ አንዴ ስለሆነ መጀመሪያ ተሽቀዳድሞ ሄዶ አዲስ የገባን እስረኛ አነጋግሮ ለመሆኑ ስታየኝ ጤነኛ ሰው መስላለሁ ብሎ አዲሱን እስረኛ የሚያስደነግጥ ጥያቄ ነበር የሚጠይቀው። እንደለመደው ሻለቃን ጠይቆት እንዴ ምን ሆንክ እናንተ? እውጭ ያለው ሰው ነው በችግርና በመከራ ያበደው እንጂ እዚህ ሁሉም ሰው በጣም ደህና ሆኖ ነው ያየሁት። በተለይ ብዙዎቻችሁን ከድሮ ጀምሮ ስለማውቃችሁ እናንተ እውጭ ካለው ሰው በጣም የተሻላችሁ ናችሁ ብሎ አስደስቶታል። ይህ ወታደር አዲስ እስረኛ ሲመጣ ይህንኑ ጥያቄውን አቅርቦ ደህንነቱን አዲስ የመጣው እስረኛ ካረጋገጠለት እንግዲህ ለአንድ ዓመት ክላውዶ ተደርጌ ደህንነቴን አረጋግጫለሁ ብሎ በጣም ደስ ይለው ነበር። ሻለቃ እውነትም የፖለቲካ ሰው አለመሆኑ በሁሉም ዘንድ የታወቀ ስለነበር ያችን ማስደንገጫ እስራት ለጥቂት ወራት ከቀመሰ በኋላ ተፈቶ ተለየን። በአንድ በኩል መፈታቱ እስረኞችን በጣም ቢያስደስተንም በጣም ጨዋታ አዋቂና ተግባቢ ሰው ስለነበረ መለየቱ ግን በጣም ነበር የተሰማን። እሱም የእስር ቤቷን ሕይወትና ችግር ስለቀመሳት አንድ ሁለት ወራት ያህል አልፎ አልፎ ብቅ እያለ ምንም እንኳ መግባት ባይፈቀድለትም ምግብ በሚያቀርቡ ቤተሰቦች በኩል ሲጋራና ፍራፍሬ እየላከ ሲጠይቀን ነበር። በአንጻሩ ደግሞ አንድ ከደርግ ጋር በቅርብ ሲሰራ የነበረና እንዲያውም የፖለቲካ ትምህርት እንዲከታተል ወደ ወዳጅ አገር ተልኮና ተመልሶ ከፍተኛ የፖለቲካ ኮሚሳርነት ቦታ ተሰጥቶት ሲያስር ሲፈታ የነበር አንድ የአየር ኃይል ሻምበል ቀን ጎሎበት ታስሮ ወደ አራተኛ ክፍለ ጦር እስር ቤት ይመጣል። ገና የውጭው የቆርቆሮ በር ከፈት ብሎ ያንን የአየር ኃይል ጃኬቱን እንዳጠለቀ በዘቦች ታጅቦ ሲገባ ያየው የአየር ኃይል ባልደረባ ገና ሳይገባ በፊት ታስሮ መምጣቱን ለእስረኛው አዳረሰው። የሚያውቁት ሁሉ እንዴት መታሰሩ ደስ እንዳላቸው የሚያስደንቅ ነው። በጣም ነው የተደሰቱት። ወዲያው ለማናውቀው ይሄ ሰው ብዙ ሰዎችን ያሳሰረና ያስገደለ አረመኔ መሆኑ ተገለጸልንና አንድ ሰው እንዳናግረው ተባለ። ሲገባ ልክ ምንም አዲስ ነገር እንዳልሆነ ሁሉ ማንም ቀና ብሎ እንኳን ሳያየው ሁሉም የሚያነበው እያነበበ የሚማረውም እየተማረ የሚያስተምረው እያስተማረ ስራውን ቀጠለ። ማን አነጋግሮ እዚህ አረፍ በል ቦታ ይሄ ነው ይበለው፣ ሁሉም ዝም አለው። አንድ ባዶ የሆነች ሶስት እግር በርጩማ ቢጤ አግኝቶ ሳብ አድርጎ ሊቀመጥ ሲል የበርጩማዋ ባለቤት የሆነ እስረኛ መጣና ይቅርታ ወንበሬን ልቀቅልኝ ብሎ ዘፍጥጦ ወሰደበት። ከዚያ ትንሽ ጊዜ እንደመቆም አለና የሚያደርገው ሲያጣ ዝም ብሎ መንኮራደድ ቀጠለ። እዚያው ክፍል የነበሩትን የአየር ኃይል ባልደረባዎች በሙሉ ቢያውቃቸውም ጠጋ ብሎ ሰላም ቢላቸውም መልስ የሚሰጠው አጣ። ከዚያ ነገሩ የአድማ እንደሆነ ተረድቶ ነው መሰለኝ እሱም በተራው ማንም እንደሌለና ብቻውን እንደሆነ አድርጎ ክፍል ውስጥ መንጎራደድና በፉጨት መንጎራጎር ቀጠለ። የሚገርመው ነገር ግን ጌታውን የተማመነ ሙክት ላቱን ከደጃፍ አድራል እንዲሉ ሰውየው ከእናንተ አለቃ ለገታ አስፋው ጋር የቅርብ ወዳጅና ታማኝ አገልጋይ ስለነበረ በቅርብ እንደሚወጣ በመተማመን የካድሬነት ስራውን ጀመረ። አንዳንድ ሰዎችን በግድ እየገፋ ለማነጋገር ሲሞክር አንዳንዶቹ እየፈሩ አንዳንዶቹ ደግሞ አዝነውለት እንደሆነ አይታወቅም ለአጭር ጊዜ ቢሆን አንዳንዴ ያነጋግሩት ጀመር። መጀመሪያ ይጠይቅ የነበረው ማን እንደነበረ ነበር። ከዚያ አንዳንዱ ወሬኛ እነዚህ የኢሃፓ አባላት የነበሩ ናቸው፣ እነዚህ የመኢሶን አባላት የነበሩ ናቸው፣ እነዚህ ደግሞ የኤርትራ ተገንጣዮች ተብለው የታሰሩ ናቸው፣ እነዚህ ደግሞ ደጃዝማች ፊታውራሪ ናቸው የሚለውን መረጃ ሲሰጠው ጭራሽ እሱ ራሱ አስፈራሪ ሊሆን ፈልጎ መልእክቱ ለሁላችንም እንደሚደርስ አድርጎ ለነዚያው ለሚያዋሩት ሰዎች ለካሳቢዎች ብለን ውጭ የምንደክመው ከንቱ ነው፣ እርምጃም ቢሆን የምንወስደው በቅርንጫፎቹ ላይ ነው፣ ዋናዎቹ ግንዶች እዚህ ተደብቀው ተቀምጠው ብሎ የቁጭት አነጋገር ይናገራቸዋል። እነዚያ የሚያዋሩትም ቢሆኑ የተነገረውን አምጥተው ለማያናግሩት ሰዎች ማድረሳቸው ስለማይቀር ወሬው ወዲያው ተዳረሰ። መቼም ወሬ እስር ቤት ውስጥ እንዴት እንደሚዳረስ በጣም የሚያስደንቅ ነው። አንዳንድ ጊዜ ራሴ ያወራኸው ወሬ ወዲያው ዞሮ መጥቶ ከሌላ ሰው እንደ አዲስ ይወራልሃል። በነበረው ጥላቻ ላይ ይህንን ማስፈራራት ጨመረበትና ጭራሽ ሰው ሁሉ አንቅሮ ተፋው። ግን በአቋሙ ቀጠለበትና እንዲያውም እንደ መረጃ ሰራተኛ አንድ ሰው በአብዮቱ ወይም በደርግ አባላትና በሊቀመንበሩ ካሾፈ ልክ እንደ ተራ የጠጅ ቤት የመረጃ ሰራተኛ የተናገረው ሰው እያየው በፊት ለፊቱ ቆሞ የማስታወሻ ደብተሩን አውጥቶ መጻፍና ማስፈራራት ጀመረ። አንዳንድ ጊዜ ደግሞ መኝታው ላይ ቁጭ ብሎ በጣም ብዙ ገጽ ጽሑፍ ሲጽፍና ሲደልል ሲሰርዝ ይታይ ስለነበረ ሁላችንም በማን ላይ ምን ብሎ ጽፎ ይሆን፣ ማንንስ ሲሆን የወነጀለው እያል የጻፈውን ነገር ለማወቅ በጣም እንጓጓ ነበር። በዚህ ሁኔታው ብዙ ሰዎች ይፈሩት ጀመር። እንዲያውም አንዳንዶቹ ደርግ ሆነ ብሎ እስረኞችን እንዲከታተል ነው የላከው ብለው ደመደሙና እሱ እየሰማ እርስ በርስ እንኳ የፖለቲካ ወሬና ደርግን ማንቋሸሽ ቀረ። ግን ብቸኝነቱ በጣም እየተሰማው መጣና አልፎ አልፎ ብቻውን መነጋገር ጀመረ። ይህንን ያየ እስረኛ ደግሞ አበደ እያለ ይስቅበት ጀመር። አንድ ቀን ድንገት ተጠርቶ ወደ ደርግ ጽሕፈት ቤት ሄደና ሳይመለስ ቀረ። ወደ ከሰዓት በኋላ ላይ የእስር ቤቱ ኃላፊ መጥቶ ሻምበሉ መፈታቱን ሲነግረን በጣም ብዙ ስረኛ ተደናገጠ። በተለይ ከሱ ጋር የተጋጩና አንዳንድ እንደልባቸው መንግስትንና ባለስልጣናቱን ይሳደቡ የነበሩ በቃ አለቀልን ብለው ደመደሙ። መቼም ማንኛውም እስረኛ ሲፈታ ሮጦ የሚሄደው ወደ ቤቱ እንጂ እቃውን ለመውሰድ ወደ እስር ቤት ስላልሆነ፣ ሻምበሉ ተመልሶ እስኪመጣና እቃውን እስከሚጠይቅ ጊዜ ስላገኘ መፈታቱን እንደሰማን የተወሰኑ ሰዎች ተመርጠው ሲጽፍ የነበረውን ነገር ለማወቅ ወረቀቱን እንዲያነቡና ለሌላው እስረኛ እንዲያቀርቡ ያው በድብቅ ተወሰነና ወረቀቱን ማንበብ ተያያዝን። የብዙዎቻችን ስም ማስታወሻ ደብተሩ ላይ ሰፍሯል፣ ግን ምንም ሌላ ዝርዝር የለውም። ምናልባት እሱ ራሱ ሲያነበው የሚያስታውሰው ነገር ይኖረው ይሆናል። ሌላው ብዙ ነገር ይጽፍ የነበረው ግን ስለተያዘበት ጉዳይና ጥፋተኛ ያለመሆኑን ለማሳመን ነው። አንድ አረፍተ ነገር ለመጻፍ ግን ስንት ጊዜ እንደሚፈርዝና እንደሚደልዝ ሳይ የቱን ያህል የተጨነቀና የፈራ መሆኑን በግልጽ አወቅሁ። የተከሰተበት ነገርም ቢሆን ቀላል ጉዳይ አይደለም። የሕግ የበላይነት ያለበት አገር ቢኖር ኖሮ በፖለቲካ እስረኝነት ሳይሆን በደረቅ ወንጀል ተከሶ መደበኛ ፍርድ ቤት መቅረብ ያለበት ነበር። አብዛኛውን ጊዜ የሚጽፈው ማመልከቻ አድራሻው ለጓድ ለገሰ አስፋው ሲሆን ይዘቱ ከሚያመለክትበት ጉዳይ ይበልጥ የቱን ያህል ለአብዮቱ አስተዋጽኦ እንዳበረከተ የራሱ ገድል የሚያሳይ ሲሆን ከአጻጻፉ ለመረዳት እንደሚቻለው ከለገሰ አስፋው ጋር በጣም የቅርብ ግንኙነት እንዳለው ነው። ብዙ ቦታ ላይ ያደረገውን አስተዋጽኦ ከገለጸ በኋላ እርሶ በግል እንደሚያውቁት እያለ የለገሰን ምስክርነት ይጠቅሳል። ብቻ ምን አለፋችሁ ሰነዱን ስናነብና ሻምበሉ የተያዘው አንድ ሰው በመግደልና የሌላ ሰው አካል በማስገሉ መሆኑን ስናው ነገሩ በጣም ዘገነነን። ታሪኩ ከሰነዱ እንደተረዳነውና አልፎ አልፎ ይቀርቡት ለነበሩት ሰዎችም የሰጠውን ፍንጭ በማገጣጠም ካገኘነው አንጻር ይህንን ይመስላል። ሻምበል በአንድ የሶሻሊስት አገር የፖለቲካ ትምህርት ሲከታተል ቆይቶ ከተመለሰ በኋላ የፖለቲካ ኮሚሳር ሆኖ ተመድቦ በተለያዩ ቦታዎች ሰፍቷል። ከመያዙ በፊት ግን አዲስ አበባ ተዛውሮ የቀድሞ ፍልውሃ ሆቴል ውስጥ ለኢዮቤልዩ ቤተ መንግስት ጠጋን ቢል ብሎ ነው መሰለኝ እንደ ብዙዎቹ የፖለቲካ ሹሞች እየኖረ በፖለቲካ ኮሚሳርነት እያገለገለ ነበር። ሻምበሉ በጊዜው በጣም የታወቀና የተፈራ ሲሆን የአካባቢው የቀበሌ ሹሞችም ማንኛውንም በፍልውሃ አካባቢ የሚደረግ ሁኔታ ሁሉ ያሳውቁትና ያማክሩት ነበር። በአንድ ወቅት ሻምበል እዚያው ፍልውሃ ሆቴል ትንሽ ቢራ ጎንጨት ብሎ በእግሩ ለመዝናናት ወጣ ሲል የአብዮት ጠባቂዎች አንድ ምስኪን ሊስትሮ ይዘው እየደበደቡ ወደ ቀበሌው ጽሕፈት ቤት ሊወስዱ ሲሞክሩ፣ ሊስትሮ ግን በአደባባይ እንደዚያ የደበደቡት ቀበሌ ቢደርሱማ እንዴት እንደሚያደርጉት ስላወቀ አንዴ እየተንከባለለ አንዳንዴ ደግሞ የአብዮት ጠባቂዎቹ እግር ላይ እየተጠመጠመ አስቸግሯቸው ሰው ሁሉ ከቦ ሲያይ ይደርሳል። ከዚያ የተሰበሰበውን ሰው መንገድ ካስለቀቀ በኋላ ሻምበል አንዱን የአብዮት ጠባቂ ነገሩ ምን እንደሆነ ሲጠይቀው፣ የአብዮት ጠባቂው መቼም ታላቁ ኮሚሳር ጓድ ሻምበል ለችግሮች ሁሉ መፍትሄ እንደማያጡ በመገንዘብ በጸረ አብዮተኛነት ተጠርጥሮ ለጥያቄ ወደ ቀበሌ ጽሕፈት ቤት ልንወስደው ብንሞክር አስቸግሮን ነው ብሎ ከሻምበል ተአምራዊ መፍትሄ በመጠበቅ አይናዩን በጉጉት ይመለከተዋል። ወዲያው ሻምበል ታዲያ ለዚህ ነው የምትቸገሩት ብሎ ከጎኑ ሽጉጡን ላጥ አድርጎ አውጥቶ ያንን ምስኪን ሊስትሮ በቦታው ላይ በአንድ ጥይት ግንባሩን ብሎ ይገለዋል። ከዚያ ሰውም ይበተናል። ሻምበል ለአብዮት ጠባቂዎቹ አብዮቱ የሚጠበቀው በእንደዚህ አይነት ቆራጥ እርምጃ እንጂ እያስታመሙ አለመሆኑን ሰፊ ትምህርት ሰጥቷቸው ጉዳዩን እንደዘረረ ወደ ሆቴሉ ይመለሳል። ግን አንድ ባይተዋር ሊስትሮ ሞተ ብሎ ማን ነው ባለጊዜውን ሻምበል የሚጠይቀው? የዚያ የድሃ ሊስትሮ ደም የውሻ ደም ሆኖ ቀረ። ተረቱ ሲያጋልጽ ይቆምጣል አይደለም የሚባለው? ሻምበሉ እንደለመደው እዚያ ፍልውሃ አካባቢ ትንሽ ንጉሥ ሆኖ ለትንሹ ለትልቁ እንደ ተጠራ መኖር ይቀጥላል። አንድ ቀን አንድ ከክፍለ ሀገር መጥቶ እዚያው ፍልውሃ ሆቴል ያረፈ እንግዳ ከሆቴሉ መታጠቢያ ክፍል ሰዓቱን ረስቶ ይወጣና እንዳስታወሰ ሮጦ ተመልሶ ቢፈልገው ሰዓቱን ያጣዋል። እኔ ከወጣሁ ወዲህ ሌላ ሰው ገብቶ ክፍሉ ስላልታጠበ የሆቴሉ ሰራተኞች እንጂ ሌላ ሰው ሊወስደው አይችልም ይልና ሰዓቴን አምጡ ብሎ ሰራተኞቹን አስጨንቆ ይይዛቸዋል። የሆቴሉ ኃላፊዎችም ነገሩን ሊሸፋፍኑ ቢሞክሩ ሰውየው ሰዓቴን ካላመጣችሁ ጉድ ይፈላል ብሎ ትችም ይላል። የዚህ ጊዜ አንዱ የሆቴሉ ሰራተኛ መቼም ለማንኛውም ችግር አብዮታዊ መፍትሄ የማያጡት ጓድ ኮሚሳር ሻምበል መሆናቸው ትውስ ይለውና ከዚያው ከሆቴል ክፍላቸው ድረስ ሂዶ አንድ ሰው ያልተወሰደበትን ሰዓት ተወሰደብኝ ብሎ ሰራተኞቹን እያስቸገራቸው እንደሆነና በዚህ ምክንያት ለሌሎች ጓዶች ይሰጥ የነበረው ቀልጣፋና አብዮታዊ አገልግሎት መጓተቱን ገልጾ የተለመደውን የማያዳግም መፍትሄ እንዲሰጣቸው ይጠይቀዋል። ሻምበልም እንኳን ችግር ተፈጥሮ መፍትሄ እንዲሰጥ ተጠይቆ ይቅርና ራሱ አነጥፎ ችግር ፈልጎም የሚያምንበትን አብዮታዊ መፍትሄ መስጠት የለመደበት ስለሆነ በአንዱ የሆቴል ሰራተኛ መሪነት ወደ ጭቅጭቁ ቦታ ሲደርስ ባለንብረቱ እንግዳና የሆቴሉ ሰራተኞች ሲጨቃጨቁ ይደርሳል። እሱን ሲያዩ ሁሉም ሰራተኞች እንደተበደሉ አድርገው ሲንጫጩ ሻምበል ቀበል ብሎ ነገሩ ምን እንደሆነ ሲጠይቅ እንግዳው ሻምበሉ የሆቴሉ ኃላፊ መስሎት ሰዓቱ ከመታጠቢያ ክፍል እንደተወሰደበትና ከሱ በኋላ ከሰራተኞቹ በስተቀር ሌላ ሰው ስላልገባ የወሰዱት ራሳቸው ስለሆኑ እንዲሰጡት እየጠየቃቸው መሆኑን ያስረዳዋል። ከዚያ ወደ ሰራተኞቹ ዘወር ብሎ በማሾፍ መልክ እናንተ መካከል የዚህን ሰው ሰዓት ያያለ ብሎ ሲጠይቃቸው ሁሉም በአንድነት አላየንም ብለው ሲመልሱ ሻምበል በሉ ወደ ስራችሁ ሂዱ ብሎ ያስተናብታቸዋል። እንግዳውም ነገሩ ትክክል ያለ መሆኑን ሲያውቅ አንተ ማንህና ነው የምታስተናብታቸው? ተፈትሸው መውሰድ ያለ መውሰዳቸው ሳይረጋገጥ ብሎ የጓድ ሻምበልን ቆራጥ ውሳኔ ጥያቄ ውስጥ አስገብቶ ይጋፋል። አቤት ጓድ፣ እሺ ጓድ መባል የለመደው ሻምበል በአክብሮትና በፍርሃት በሚመለከቱት የሆቴሉ ሰራተኞች ፊት ውሳኔውን የሚጋፋ ግለሰብ ማጋጠሙ ስልጣኑን የሚሸረሽርና ለወደፊት ለሌሎቹ መጥፎ አርአያ እንደሚሆን ስለተረዳ ለሁሉም ጥሩ ትምህርት ለመስጠት ሲል እንደለመደው እጁን ወደ ጎኑ ልኮ ያችን ከጎኑም ማጠፋ ሽጉጡን መዞ እንግዳውን በአንድ ጥይት ጉልበቱ ላይ መጥቶ ሲወድቅ ሰራተኞቹን ወደ ስራቸው እንዲሄዱ አመራር ሰጥቶ እየተጎማለለ ምንም እንዳልሆነ ሁሉ ወደ ቡና ቤቱ ይሄዳል። ምናልባት ሲመለከተው አለባበሱም ሆነ እዚያ ሆቴል ማረፉ ትንሽ ኃላፊነት ላይ ያለ ሰው ሊሆን ስለሚችል ብገለው ያስጠይቀኝ ይሆናል ብሎ ትንሽ ተጠራጥሮ ነው እንጂ ሻምበል እንኳን በጥይት ግንባር እንጂ እግር መጥቶ የሚተው ሰው አልነበረም። የተመታው ሰውም ስልክ ተደውሎ ፖሊስ ተጠርቶ ወደ ሆስፒታል ተወሰደና የዕለቱ ሻምበል ግዳይ በዚህ አበቃ። በጥይት የተመታው ሰው እግሩ በጣም ተጎድቶ ስለነበር ሆስፒታል ገብቶ አንድ እግሩን ተቆርጧል። ቡድንና ጅራት ከወደ ኋላ ነው እንዲሉ የሻምበል ጣጣ የመታው በኋላ በጥይት የመታው ሰው ማንነት ሲታወቅ ነው። ለካስ ያ በድሃ ሊስትሮ የለመደ ሻምበል ዛሬ ቀን ሲጎልበት በጥይት የመታው ትልሃ ሆቴል አርፎ የነበረ እንግዳ አንድ ቱባ የሆነ የደርግ አባል ዘመድ ያለውና የባህር ኃይል ባልደረባ የነበረ ሰው ኖሯል። ወዲያው ወሬው ለዚያ የደርግ አባል ይነገርና አብዮታዊ ዘመቻ መምሪያ የታላቁን የደርግ አባል ዘመድ ያቆሰለውን ሻምበል በአስቸኳይ ይዞ እንዲያስ አመራር ተሰጥቶ ሲያስር ሲፈታና ሲገል በነበረበት ሰፈር ታሳሪ ሆኖ ዘብጥያ ወረደ። አንድ ጊዜ ሻምበል እስር ቤት ከተወረወረ በኋላ ፍትጊያው በሻምበልና በጥይት ተመቺው ሰው መካከል መሆኑ ይቀርና የገዳይ ደጋፊ በሆነው የባለ ጊዜ የአምሳ አለቃ ረገሰ አስፋውና የቆሳይ ዘመድ በሆነው በሌላው የደርግ አባል መካከል ይሆናል። ለገሰ ወዳጁን ሻምበሉን ለማስፈታት ሌላው የደርግ አባል አካለ ጎዶሎ ሆኖ የቀረው ዘመዱን ደም ለመበቀል አካል አጉዳዩን ለፍርድ ለማቅረብ በዚህ የሽሞች ፍትጊያ መካከል ነበር የዚያ የደሃ ሊስትሮ ደም ወደ እግዚአብሔር ጮሆ የተሰማው። ምክንያቱም ሻምበሉ እንዲታሰር የሚፈልገው የደርጋባት የፖለቲካ ካድሬውን ሻምበል ባንድ ያካል ማግደል ወንጀል ከመክሰስ ይልቅ መቼም ይዚያንስ ካድሬ ሆኖ ወንጀል ሳይፈጽም የሚቀር አለ ማለት ዘበት መሆኑን ስለሚያውቅ የሚያቀርበው ክስ ክብደት ለመስጠት ሲል ሻምበሉ ያደረገውን ነገር ሁሉ ሲፈለፍል ሻምበል አንድ ጊዜም አንድ ሊስትሮ ወደ ቀበሌ አልሄድም በማለቱ በግፍ የገደለው መሆኑን የሚገልጽ መረጃ ስላገኘ የነፍሰ ገዳዩ ወንጀል ቁልቁል ወርዶ የአካል ማጉደል ወንጀል ማጠናከሪያ ሆኖ ቀረበ። በዚህ ሁኔታ ነበር ሻምበል ታስሮ አራተኛ ክፍለ ጦር እኛ ጋር የመጣው። ሻምበሉ ራሱን ለመከላከል ከጻፋቸው መልሶች መካከል አንድ የሚያስገርም መልስ አይቼ በጣም ነው የታዘብኩት። ቃሉን ሲሰጥ የተጠየቀው በነፍስ ግዳይና በአካል ማጉደል ሲሆን ይበልጥ ለመከራከርና ምክንያት ለመስጠት የሚፈልገው ለአካል ማጉደሉ እንጂ ስለ ነፍስ ግዳዩ አልነበረም። ያውቀዋላ አንቱ የተባለ የደርጋባል ዘመድ ኖሮት ሻምበልን በእስር ቤት ያበቃው አካሉ ያጎደለው ሰው እንጂ ያ ምስኪን ሊትሮማ ጠራቢውተኛ ተብሎ ደሙን የሚመልስለትም ሆነ ደመኛውን ለፍርድ የሚያቀርብለት ባለጊዜ ወዳጅም ዘመድም አልነበረውምና አካል ማጉደሉን ክስ ካመለጠ የነፍስ ግዳዩ ለዚህኛው ክስ ማጠናከሪያ ብቻ ሆኖ የቀረበ ነበር። ስለ አካል ማጉደሉ ራሱን ለመከላከል 10 እና 20 30 ጊዜ ተሰረዘ ከደለዘ በኋላ በጽሑፍ በሰጠው መልስ እኔ ሰውየው ሆቴሉን ሲያውቅ አግኝቼው ሁኔታውን ለማብረድ ስል በጥይት እግሩን መታሁት እንጂ ከዚያ ሌላ ምንም አላደረኩም፣ እግሩን የቆረጠው ሐኪሙ ነው ብሎ የሰጠውን ቃል ሳይ የሰውየው አእምሮ ትክክለኛ መሆኑን ነው የተጠራጠርኩት። ለመሆኑ እሱ በጥይት መጥቶ ባያቆስለው ኑሮ ሐኪሙ ከመንገድ ጠልፎ አመጥቶ እግሩን ይቆርጠው ነበር ወይስ ምን አይነት ፍርድ ቤት ነው ይህንን መልሱን ተቀብሎ እሱን አስተራርቶ ሐኪሙን በአካል ማጉደል ይከስልኛል ብሎ እንደዚህ አይነት መልስ የሰጠው? ምንም እንኳ ትቶት ከሄደው ወረቀት የተከሰሰበት ጉዳይ ከባድ መሆኑን ብናውቅም ያሉት አጋሮች በወቅቱ የዋዛ ስላልነበሩ ይህንን ሁሉ ካደረገ በኋላ ከእሳት ስላወጡት እነሱን ለማስደሰት ሲል እስር ቤት በነበረበት ዘመን ያየውንና የሰማውን ሁሉ አጠናቅሮ አቅርቦ ባያስገድለን እንኳ አስጠርቶ ቢያስገርፈንስ የሚለው የብዙ እስረኞች ስጋት ነበር። እንዲህ እያለ አንድ 3 ሳምንታት ያህል ካለፉ በኋላ አንድ ቀን ከሰዓት በኋላ እስረኛው ሁሉ እረፍት ወጥቶ ግማሹ ሲዞ ግማሹ ቆም ቆም ብሎ እያወራ የእስር ቤቱን ዋና የውጭ በር ከውጭ ለመክፈት መቀርቀሪያዎቹ ሲጓጉ ተሰማ። መቼም ያ በር የሚከፈተው በተለይ ከሰዓት በኋላ ከሆነ ማታ የሚገደሉ እስረኞች ለመውሰድ፣ ቀን ከሆነ ደግሞ አዲስ እስረኛ ሲመጣ ወይም እስረኛ ወደ ደርግ ጽህፈት ቤት ለመውሰድ ስለሆነ ሁሉም እንቅስቃሴውን አቋርጦ ቀጥ ብሎ በር በሩን መመልከት ጀመረ። በሩ ተከፍቶ ሲያልቅ ያ ስንፈራው የነበረው ሻምበል ደረቱን ገልብጦ የውጭውን በር ገባ። በእጁ ማስታወሻ ደብተር ቢጤ ይዟል። ከኋላ የተከተሉት ደግሞ የሲቪል ልብስ የለበሱ ሰዎች ናቸው። ሁሉም ሰው በአንድ ጊዜ ሐሳቡ አንድ አይነት ሆነ። ሻምበል አንድ በአንድ ስማችንን እየጠራ ወደ ቀረበው መኪና ሲጭነን ታየን። የሲቪል ልብስ በለበሱት ሰዎችና በአራተኛ ክፍለ ጦር እስር ቤት የጥበቃ ወታደሮች መካከል ርክክቡ የወሰደው ሰዓት በጣም ረጅም ጊዜ መሰለን። በመጨረሻ የሲቪል ልብስ የለበሱት አጃቢዎች ሻምበልን ትተው ሲሄዱ የተረከቡት ወታደሮች አጅበውት ወደ እኛ መጡና የአስር አለቃው የቤት ኃላፊ ብሎ ተጣርቶ አዲስ እስረኛ ነው እናንተ ክፍል ተመድቧል ብሎ ለእኛ ክፍል ኃላፊ ሲያስረክበው ሁላችንም እፎ ያልንና የተረፈችንን ሰዓት ለመጠቀም ዙሯችንን ተያያዝ ነው። ሻምበል ለሁለተኛ ዙር እስራት ተመልሶ ከመጣ ወዲህ ሞራሉ ሁሉ ዳሽቆ ነበር። ለሚቀርቡት ሰዎች እንዳወራው የእሱ ደጋፊና ተባባሪ የነበረው ለገሳ አስፋው ምንም እንኳን የታሰረበትን ምክንያት አቃሎ ቢፈታው ዘመዱ በጥይት የተመታበት የደርጋባልም ከሰባቱ ዋና የደርግ አባሎች መካከል አንዱ ስለሆነና ስልጣኑ የዋዛ ስላልነበረ ያለአግባብ የፈሰሰውን የዘመዱን ደም ለመበቀል የለገሰን ትዕዛዝ ሽሮ ሻምበልን መልሶ ነበር ያሰረው። ከዚያ በኋላ ሻምበል ብዙውን ጊዜውን የሚያሳልፈው ቀኑ ሙሉ በመተኛትና በብቸኝነት ሲሆን አልፎ አልፎ ከሰዎች ጋር ለምን አያችሁኝ ሁሉ እያለ ጸብ ጀመረ። ይህ ሁኔታው ደግሞ ጭራሽ እስረኛው አበደ እያለ እንደ እብድ እንዲመለከተውና እንዲሸሸው ስላደረገው የባሰ ደረጃ ላይ ደረሰ። በዚህ መካከል አንድ ቀን ማታ የእስረኛ ቆጠራ ተደርጎ በሩ ተቆልፎ ሁሉም እስረኛ ከተኛ በኋላ ሻምበል በትንሽ የዋና የውስጥ ሱሪ ሆኖ ያንን ብረት በማንሳትና ገመድ በመጎተት የዳበረ ጡንቻውንና ደረቱን ወጣጥሮ በነገራችን ላይ አየር ኃይል ውስጥ በነበረበት ጊዜ በገመድ ጉተታ ስፖርት ዋና ተሳታፊ ሲሆን ተፈረጠመ ሰውነቱና ጡንቻው እንዲሁ በአጭር ቁመቱ ምክንያት ሁል ጊዜ ከገመዱ መጨረሻ የሚመደብና አንዴ መሬት ላይ ተቸንክሮ ትከሻው ላይ ገመዱን ካዋለ ማንም እንደማይነቀንቀው እዚያ እስር ቤት ያሉና የሚያውቁት የአየር ኃይል አባላት ይመሰክሩለታል። ተነስቶ መንጎራደድ ጀመረ። ብዙዎቻችን ምን ሊያደርግ ይሆን ብለን ስንጠብቀው ከበሩ ጀምሮ እስከ ውስጥ ድረስ እየተራመደ ልክ አብዮት አደባባይ ያለ ይመስል በከፍተኛ ድምፅ መፈክር ማሰማት ጀመረ። የሚገርመው ነገር ግን እስር ቤት ውስጥ ያለነው እስረኞች ከሁሉም አይነት ተቃዋሚ ቡድኖች የተሰባሰብን ስንሆን አስተኛኘታችንና የቦታ አያያዛችንን ለሚመለከት ነው አንድ ነገር ግልጽ ሆኖ ይታያል። በአብዛኛው አንድ አካባቢ ተሰባስቦ ወይም ተርታውን የሚተኛው የሚተዋወቅና በአንድ አይነት ክስ የታሰረ ነው። ታዲያ ሻምበል ሆዬ ይችን በደንብ ሲያጤነው መሰለኝ ኖረ ከአንዱ ጥግ ወደ አንዱ ጥግ እየተጎማለለ ልክ የሀፓ አባላት ያሉበት አካባቢ ሲደርስ የግራ እጁን እያነሳ የሀፓ ይውደም፣ በአዝማቾቹና ደጃዝማቾቹ አካባቢ ሲደርስ ኢዲዩ ይውደም፣ ትግሬዎቹ አካባቢ ሲደርስ ሻዕቢያ ይውደም እያለ መፈክሩን ማሰማት ቀጠለ። መጀመሪያ አካባቢ አንዴ የፈለገውን መልእክት ካስተላለፈ በኋላ ሲበቃው ያቆማል ብለን ሁላችንም በመገረምና እንደ መዝናኛ በመቁጠር ስናየው ቆየን። ግን ያለማቋረጥ ሲቀጥል አንዳንድ እስረኞች የቤት ኃላፊውን ዝም አሰኝልን እንተኛበት ማለት ጀመሩ። የቤት ኃላፊው ዝም እንዲል ቢጠይቀው ጭራሽ መልስ እንኳ ሳይሰጠው ድምፁን በጣም ከፍ አድርጎ መፈክሩን ማሰማት ቀጠለ። ድምፁ ውጭ ላሉት ዘቦች ሁሉ ይሰማ ነበር። ከዚያ የቤት ኃላፊው በር በተዘጋ ጊዜ ውጭ ካሉት ዘቦች ጋር ለመነጋገር ስንፈልግ እንድንፈጽም በታዘዝነው መመሪያ መሰረት ታጠፈ ጋዜጣውን በተዘጋው በርና በር መካከል አሾልኮ ጋዜጣው ለዘቡ እንዲታያው ለበለበ። ዘብ ዘብ፣ ችግር ተፈጥሯልና ተረኛው የአምሳ አለቃ ይጠራልን ማለት ጀመረ። እንኳን ችግር ተፈጥሯል ተብለውና ከውስጥ ድምፅ ሰምተው ይቅርና እንዲያውም ሁሌ በፍርሃት ላይ የሚገኙ ዘቦች ጉዳዩን ወዲያው ለአምሳ አለቃው አሳውቀው እሱም በአስቸኳይ ለእስር ቤቱ ኃላፊ ሻለቃ ነግሮት ኑሮ ወዲያው ሻለቃ በአምሳ አለቃው በአስር አለቃውና ወደ አስር በሚጠጉ ወታደሮች ታጅቦ ደረሰ። የውጭው በር ሊከፈት ሲል የእስር ቤቱ ኃላፊ ሻለቃ ድምፁን ጎላ አድርጎ ሁላችንም ከበሩ ራቅ ብለን እንድንጠብቅ መመሪያ አስተላለፈልን። ምናልባት ችግር አለ ብለን ኃላፊውን አስጠርተን ወታደሮቹ ሲገቡ አፍነን ይዘን የምናመልጥ መስሏቸው ሊሆን ይችላል። ብቻ ምን አለፋችሁ ውጭ እየዘነበ ስለነበር ከዝናቡ ልብሳቸው ላይ ውሃው እየተንጠፈጠፈ መሳሪያቸውን ባነገቡ ወታደሮቹ ታጅቦ ሻለቃው ወደ እስር ክፍላችን ሲገባ ሻምበል እንደዚያው በዋና የውስጥ ሱሪ ብቻ እንደሆነ እየተጎማለለ ከአንዱ ጫፍ ወደ አንዱ ጫፍ እየተራመደ መፈክሩን ማሰማት ቀጠለ። አሁን ነገሩ የአንድ ሰው ብቻ እንጂ የመላው እስረኛ ሁከት አለመሆኑን ሻለቃው ሲረዳ ሻምበሉን በማረጉና በስሙ ጠርቶ ዝም እንዲል ይጠይቀዋል። ሻምበል ምንም እንዳልሰማ ሆኖ ይቀጥላል። ከዚያ የሌሎችን እስረኞች ድጋፍ ለማግኘት ነው መሰለኝ አንተ በቀደም ተፈተህ ቀዝቃዛ ቢራን ስትጠጣ ሰንብተህና የተመቻቸ አልጋ ላይ ተኝተህ ከርመህ መጥተህ እነዚህን ስንት ዓመት ሙሉ በትዕግስት ውሳኔያቸውን የሚጠብቁ ሰዎች አላስተኛ ብለህ ትበጠብጣቸዋለህ? ዝም ትላለህ? ዝም ብለህ ተኛ፣ ያለበለዚያ ግን በገመድ አስሬ ነው የማሳድርህ ብሎ ተቆጣው። ከዚያ ሻምበሉ ወደ ሻለቃው ዘወር ብሎ ሻለቃውን በነገር ለመውጋት ጦር ውስጥ የመሸጉ አድሃሪያን ይመነጠራሉ የሚል መፈክር ሲያሰማ ሻለቃው የስድቡ ውርጅብኝ ወደ እሱም እንደ ተሰነዘረ ሲያውቅ ተናዶ ወታደሮቹን አዞ ከእስር ክፍሉ እንዲያወጡት አደረገ። ከዚያም ሻለቃን ያጀቡትና ከንቅልፋቸው በመቀስቀሳቸው የተናደዱት ወታደሮች ተረባርበው ልክ ሰንጋ እንደሚጠልፍ መሬት ፈጣሉት። በኋላ ትንሽ ይጠባበቁ ቆይተው ገመድ ስለመጣላቸው እጁን የፊተኛ ወደ ኋላ ካሰሩት በኋላ እግሩንም ደግሞ የት ሊወስዱት ይሆን ስንል በዚያ በዝናብ እዚያው እስር ቤት ግቢ ውስጥ ከእስር ቤቱና ከዘቦቹ መጠበቂያ ማማ መካከል የሚገኝ አስፋልት ላይ ዝናብ ላይ ጥለውት ሄዱ። ሻምበል እጁም እግሩም ስለታሰረ ምንም መነቃነቅ ባይችልም ወታደሮቹ ትተውት ከሄዱ በኋላ ሁሉ መፈክሩን ሲያሰማ ቆይቶ ወደ ኋላ ላይ አቅሙም አለቀና እንቅልፍም አዳከመው መሰለኝ ይነጋጋ አካባቢ ድምፁ እየሰለለ ሄደና ዝም አለ።
ምን እንጠብቃለን? ካሳይ ፍጹም ስላልቻለ ህዝብ አገሩ መኖር መጋዝ መፈናቀል መወገር መገደል ጆን ጣፋንታው ታፍኖ መሰወር ለባዕድ ተሰጥቶ ያገራችን መሬት ቀቦ ሲኮማተር ጎሳን ያጋጨ እልቂትን በመፍጠር በሰላም ወጥቶ መግባት ሰርቶ መብላት ሲቀር ግፉ ሞልቶ ፈሶ ካቅም በላይ ሲሆን ያን ጊዜ ነበረ አመጽ የፈነዳ ወያኔን ለመቀበል አጥንቱ ተከስክሶ ስጋው ተበድሶ በጅምላ ተጋፎ በፍየል ተሰቃይቶ ደሙ በገፍ ሲፈስ ውድ ሕይወት ገብሮ ትዕቢተኛውን ወያኔ ባስጡን ሲደፋው በትግሉ ሰባብሮ ባዕዳን በሚስጥር ያሰለጠኑትን አሰርገው ገብተው የወር ተቃዋሚ አባ ባንዳዎችን ካጉራት ሰብስበው አምልኮተ ሰይጣኑን ትንግርተኛውን ፈላይ ድላችንን ነጥቀው የወያኔን ኮሎኔል ሲጭሩት በእኛ ላይ ታዲያ ምን እንጠብቃለን? ሁን ይኖር ይሆን ከዚህ ባሰ በደል ከዚህ ባሰ ስቃይ? ይኸውና ዛሬ ዮደፒ ዘረኞች ነሰው በላያችን ፓይናችን ይያየን ጦርነት አውጀው ስትፈርስ አገራችን ሰበናችንን ገፈው በስራት አልበኞች ሲረገጥ ክብራችን ከመና ጠባቂ መኖሪያ ጎጆአችን ስትፈርስ ከላያችን እልፍ አላፍ ቤተሰብ በገፍ ተፈናቅለን የሚላስ የሚቀመስ እህልዋ ተነፍገን የጅብ ራስን ሆን ከሜዳ ላይ ፈሰን እንደዚህ ተዋርደን እንዴት ዘልቃለን? እኮ ከዚህ ባሰ ጥቃት ምን እንጠብቃለን? እነቱ ይነገር ሐቁ ይጣ ቢባል ለኛ ማን ይሟገት ማን ይከራከራል? ኮሶ ተቃሚው ከርቶ እጁ ሰጥቶ አንድ ያፋብቻ ከህዝብ ወግኖ ቆሞ በቃል ኪዳኑ ጸንቶ ሳጥስ ግንባሩ ለርካይ ስልጣን ብሎ ለጠላት በማደር የማይታማው በተመክሮ ዳብሮ ለኢትዮጵያ ጥቅም በጽናት ቋሚውን በጠላቶቹ ሳይቀር በአባ ኢትዮጵያ ስም ሁሌ የሚጠራው አንጋፋው ፓርቲ የትግል መሪውን ያፓን ተቀላቅለን በሐሳብ በጉልበት በገንዘብ ደግፈን ይህቡን ትግል በዘግነት ግዳጅ ኃይሉን አጠናክረን የተዳፈነውን ያመጽረመጡን በቶሎ አቀጣጥለን ወያኔ ያደግን የዘረኞች መንጋ እንጣለው ሰባብረን ለሀገር ህልውና ለሶሻል ዲሞክራሲ ባንድ ላይ ተጋፍጠን ያመጽ እድልናት ዜጎቻ ተዘጋጅተን በትግል ተደጋግፈን ካሪ ተቋሚውን እርቃኑን አጋልጠን ወያኔ ያደግን ዘረኛ ባንዳውን ዶጋ መድ አድርገን እናቸንፋል።